ያደጉበትን ማህበረሰብ የመርዳት ፍቅርና ትጋት ያላቸው ወጣት የሰፈር ልጆች የፌስቡክ የውስጥ መላላኪያ የሆነው ሜሴንጀር ላይ ቡድን በመፍጠር የክርስቲያንና የሙስሊም በዓላት ላይ ገንዘብ በማዋጣት የሰፈራቸውን ችግረኞች ለዓመት በዓል የመርዳት ልምድ ነበራቸው። እነዚህ የጉርድ ሾላ ልጆች የተሰኙ በሀገር ውስጥና በውጭ ሀገር ያሉ ወጣቶች በዘንድሮ የፋሲካ በዓል ግን በኮቪድ-19 ሳቢያ በተጣሉ የእንቅስቃሴ ገደቦች ምክንያት ይህን ማድረግ አልቻሉም ነበር። ገንዘቡ ግን ልክ እንደ ወትሮ ሁሉ ተሰባስቦ ስለነበር ለምን ይህን ጉዳይ ሰፋ አድርገን በወረርሽኙ ሳቢያ ጓዳቸው ለጎደለባቸው መሰረታዊ የምግብና የንጽህና መሳሪያዎችን አናሰባስብም ወደ ማለት መራቸው። በዓለም ዙሪያ ለሚያውቋቸው ጓደኞቻቸውም በውስጥ መስመር ጥሪ ያቀረቡ፣ ምላሹ ደግሞ መልካም ነበር። ኖላዊት ሽመልስ የቡድኑ ሊቀመንበር ናት።
የተለያዩ ጊዜ በተለያዩ ሃይማኖታዊ በዓላት ጋር የተገናኙ ነገሮችን የአካባቢያችን ተወላጆች የተቸገሩ ሰዎችን የመመገብ ዝግጅት ያካሂዱ ነበር። ዘንድሮ ፋሲካን በዓል ተከትሎ የሚደረግ ዝግጅት ነበር። እሱን ማድረግ አልቻሉም ነበር በኮቪድ ጋር በተገናኘ ሁኔታ ነው። እነሱ የታሰበውን ነገር ይዘው ምንም ማድረግ እያሉ እያሰቡ ባለበት ሰዓት ለምን እንደዚህ የተቸገሩ ሰዎችን አንረዳም የሚልም ሀሳብ ከሌሎች አብዛው ከጉርድ ሾላ እና አካባቢ ከጓደኞች መሀል የተነሳ ውይይት ነበር። እኛም ሰፈር ከሀገር ውስጥም ከሀገር ውጭም ምናምን ያሉ ሰዎች በሙሉ ግሩፕ ማህበራዊ ሚዲያ ላይ ሰዎች እንደዚህ መግባት ጀመሩ። መወያየት ተጀመረ። ምርጫ የሆነ ነገር እናርግ በለን ኑሯቸው የደከሙ የኮቪድ አስራዘጠኝ በተለይ በሰው ኑሮ ላይ እያመጣ ያለው ጫና ከፍተኛ ነው። ብዙ ሰው ቤቱ ተቀምጧል። የእለት ኑሮ እየሰራ ለሚገባ ሰው ነገሮች እየከበዱ ይሄዳሉ። የእገዛ የሚያስፈልጋቸውን ሰዎች እንዴት እንርዳቸው የሚባለው ውይይት ተሰፍቶ ቀጠለ እና እኛም ነገ ትልቅ ቦታ ሊደርስ ይችላል፣ ብዙ ሰው ልንረዳ እንችላለን ብለን ያሰብንበት ቦታ ስንደርስ ወደ ወረዳችንም ሄደን እንዲህ ነገሮች የታሰቡ ነበሩ ከዚህ ፊት የምናደርጋቸው። አሁን ደግሞ በዚህ መልኩ ሁሉም ሰው የጉርድ ሾላና አካባቢው ነዋሪ የሆኑት የአንድ ሰፈር ያደገ ልጆች በሙሉ ሆነ እንዲህ አይነት ነገሮች መርዳት ፈልገናል እና ወረዳው እንዲያውቀው ከዛ ደግሞ አንዳንድ ትብብሮች ሊተባበሩን የሚችሉትን ነገሮች ካሉ እንዲተባበሩን አብረን ከወረዳው ጋር ብንሰራ ብለን ስናናገራቸው እነሱም በራቸውን ከፍተው ነው የተቀበሉን።
በዚህ ቡድን ውስጥ ከ200 በላይ የሚሆኑ በጎ ፈቃደኞች በሀሳብና በገንዘብ እየተሳተፉ ያሉ ሲሆን ነዋሪነታቸውን በአሜሪካን ሀገር ቨርጂኒያ ያደረጉት ዮሐንስ ጉርሙና ዳንኤል አበበ በገንዘብ ማሰባሰቡ ሂደት ላይ ከፍተኛ ሚና የተጫወቱ ሲሆን ዮሐንስ ጥሪ ሲያደርጉ በአፋጣኝ ምላሽ እንዳገኙ ይናገራል።
ያለውን የማህበራዊ ሚዲያ ተጠቅመን ምንም የሰፈራችን ልጆች አናሰባስብም እና እርቀም ያለ ነገር አድርገን በሰፈራችን ለሚገኙ አላሳደጉን እናቶች፣ አባቶች እንደዚሁም ደግሞ ትንሽ ልጆች የያዙ እጃጠራቸው እናቶችን ለምን አንረዳም? በአውሮፓም በአሜሪካም በካናዳም የሚገኙ ወንድሞች እናቶችን አነጋገርኩኝ። እሱም አነጋገረ። ከዛ በኋላ ዋትሳፕና የሜሴንጀር ግሩፕ ከፍተን እንግዲህ በመላው ዓለም የሚገኙ የሰፈራችን ልጆች አሰባሰብን። ወንድማማችነትን፣ ሰፈርተኝነትን፣ ያለፈ ትዝታን እያወራን እየተጫዋወትን የተለያየ የገንዘብ አስተዋጽኦ አደረጉ። ያንን ብር ሰብስበን ኢትዮጵያ ውስጥ ደግሞ በኮሚቴ መልክ አዋቅረን እዛም አካባቢ የባንክ አካውንት ከፍተው እዛ አካባቢ ያሉት ልጆች እንዲያደራቸው እንዲሰበስቡና እንዲያስተባብሩ ተደረገ ማለት ነው።
የዚሁ ቡድን አባል የሆነውና የቨርጂኒያ ነዋሪው ዳንኤል አበበም ይሄኛው እርዳታ ወቅቱን በማማከል በምግብና በመሰረታዊ የንጽህና መጠበቂያ ለማገዝ የተዘጋጀ ቢሆንም ወደፊት ምን መደረግ አለበት በሚለው ላይም በሚቀጥለው ሳምንት የመጀመሪያው ዙር እርዳታ ከተካሄደ በኋላ ሊወያይ እንደሚያስቡ ይገልጻል።
ይሄኛው ወቅቱን ያማከለ ነው። ምክንያቱም ይሄ ኮቪድ-19 አንደኛው ትልቁ ሪኳርመንት ራስን ማግለል ወይም በቤት መቆየት የሚለው ነገር ነው። እዛ ላይ ደግሞ በቤት ቆይተው የወር የሁለት ወራት ቤዛ ለማድረግ አቅም ያጠራቸው ሰዎች የለጉርሳቸውን ለማግኘት በሚሯሯጡበት የኑሮ ዘይቤ ውስጥ ነው ያለ ነው። ስለዚህ አትሊስት በቤታቸው ሲቆዩ ለጥቂት ለሳምንትም ቢሆን ወይ ለአንድ ወር እንደዚህ ሊያቆያቸውም እንግዲህ እንዳለ መክሸውስ ነው እየሰራን ያለ ነው። በቀጣይ እንደ መንግስት አቅጣጫ በህጉ እንደሚፈቅድልን እንመካከርበታለን ብዬ አስባለሁ።
ኖላዊት ሽመልስ በአጠቃላይ ቃል ከተገባው ጋር ወደ ግማሽ ሚሊዮን የሚጠጋ እርዳታ እያሰባሰቡ ያሉ መሆናቸውን ገልጻ በዚህ ጉዳይ ላይ የእርዳታ እጃቸውን የዘረጉት ብዙ መሆናቸውንም ትናገራለች።
በሰፈራችን ልጆች ከሀገራቸው ቢርቁም እንደው የእውነት እዚህ እንዳለ አይነት ሲሰሞች ድረስ በደንብ ይመለከተኛል፣ መርዳት አለብኝ፣ ኃላፊነት ያገዳኛል ብለው በደንብ አስተባብረው ሰብስበው ሀሳብ ሰጥተው ድጋፍ ሰጥተው ምናምን አብረውን ናቸው ያሉት። ሰዎች አብረውን እየረዱን ነው በዚህ ነገር ውስጥ። ቀጥም ደግሞ የገዳመ ሲሳውያን ማርያም ጽዮን ትምህርት ቤት የሚባል አንድ የካቶሊክ ሚሽን አለ። እኔም እንዲያውም እዛን የተማርኩት የሚሰበሰብን መሰብሰቢያ ቦታን ይሰጡናል። ሀሳባችንን እንደመደገፍ እንዲያውም እኛም ይሄ ይመለከተናል የምንኖርበት ሰፈር ብለው 30,000 ብር ቃል ገብተውልናል ወደዚህ እገዛ ለማድረግ። እንደገና ደግሞ የእግር ኳስ ሜዳቸውንም እንደሚጠቀሙበት ፈቅደውልናል። ፕሮግራሙን እዛ ለማድረግ አስበናል። ስራውን በብዙ መልኩ ተባብረናል። ሌላ ፕሮግራም ላይ አብረን ልናስኬድ እያሰብን እየሞከርን ያለ ነው የደም ልገሳ ፕሮግራም ለማካሄድ ነው። ለዛም እየተመዘገቡ ያሉ ሰዎች አሉ። ፕሮግራም ተይዟል።
በአሜሪካን ሀገር ነዋሪ የሆኑት ዳንኤል አበበና ዮሐንስ ኩርሙም በእርዳታው የተካፈሉትን በሙሉ በማመስገን ሌሎችም በዚህ አስጨናቂ ወቅት ከዚህ ተሞክሮ በመውሰድ ያደጉበትን ቀይና ሰፈር ዞር ብለው ሊመለከቱና ሊያግዙ ይገባል ይላሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።